ከዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል።
ዓለም አቀፍ አድቬንቲስት ሬዲዮ ዘውትር ማለዳ ከ12 ሰዓት 30 እስከ 1 ሰዓት ድረስ የሚተላለፈውን የተስፋ ድምፅ ሬዲዮ አድማጮቻችን በጌታ ስም ሰላም እንላችኋለን። እንደምናደራችሁ በዚህ ማለዳ የጌታ ፈቃድ ሆኖ ዝግጅቶቻችን አጠናቀን ባየር ሞገድ ለመገናኘት ያበቃንን አምላክ ስሙ ይባረክ እንላለን። ዛሬ በሚኖረን ቆይታ የምክረ ቤተሰብ የሚቀርብባቸውን መሰናዶች ይዘናችሁ ቀርበናል። በሚኖረን ቆይታ አብሮነታችሁን በጌታ ፍቅር ስንጠይቅ በዝግጅቶቹ መልካም በረከት እንደምታገኙ ተስፋ በማድረግ ነው። አሁን በቀጥታ ወደ ምክረ ቤተሰብ መሰናዶ እንተላለፍ።
እግዚአብሔር አባታችን አምላካችን ሁልጊዜም ቢሆን ማንኛውንም ስራችን ከመጀመራችን በፊት ወደ አንተ መምጣት እንፈልጋለን። ወደ አንተ መምጣት እንወዳለን። ወደ አንተ ስንመጣ ደስ ይለናል። አንተ አባታችን ነህ። እኛ ልጆችህ ነን። አንተ ፈጣሪያችን ነህ። እኛ ፍጡራን ነን። ያንተ ንብረት ስለሆነ በፍጥረትም በደህንነትም ሁልጊዜም ወደ አንተ ስንመጣ ደስ ይለናል። በዚህ ጧትም ጌታ ሆይ ፊትህን እንሻለን። ወደ አንተ እንመጣለን። ያለን ያትችሉም አንዳች ሳደርጉ ዘንድ ብልሃልና ያላንተ አንዳች ቁም ነገር ያለው ነገር መስራት የማንችል መሆናችን ስለምናውቅ እኔም አገልጋይህ ያላንተ ምንም መፈጸም ማልችል መሆኔን ስለተረዳሁ በቅድሚያ ወደ አንተ እመጣለሁ። አንተ ይህንን ሸክላ ዛሬ ተጠቀምበት። አንተ በዚህ ሸክላ አማካይነት ለህዝቦች የሚጠቅመውን መልእክት አስተላልፍ። የሚሰሙ ሁሉም ጌታ ሆይ በቃልህ አማካይነት ረድኤትና በረከት እንዲያገኙ ለመንግሥትህ ገጣሚ ዜጎች እንዲሆኑ ሁሉንም እንድትባርክ እለምንሃለሁ በጌታ በኢየሱስ ስም አሜን። ዛሬ ተወለደ በጣም አሳሳቢ ስለሆነ ጉዳይ ላነጋግራችሁ ፈልጋለሁ። ስለ ትዳር ምን ያህል አስፈላጊ እንደሆነ ምን ያህል ጠቃሚ እንደሆነ ምናውቅ ሁሉ እናውቀዋለን። ስለሱ ልናውቅ የሚገባን ስለ ትዳር ልናውቃቸው የሚገባ ነገሮች አሉና እነሱ ነገሮች ዛሬ ጧት ልጠቃቀስ ፈልጋለሁ። ሁለት አይነት መግለጫዎች ስለ ትዳር ተሰጥተው አንብቤያለሁ። አንዱ ያነበሁት ምን ይላል? ትዳር ማለት በቤተ ክርስቲያን ውስጥ ያለች ትንሽ ቤተ ክርስቲያን ማለት ነው። ቤተ ክርስቲያን ምንድነው? በቤተ ክርስቲያን ምን ይደረጋል? በቤተ ክርስቲያን የሚደረገው እናውቃለን። ቤተ ክርስቲያን ቃለ እግዚአብሔር ይነበብበታል፣ ይሰበክበታል፣ ጸሎት ይደረግበታል፣ መዝሙር ይዘምርበታል፣ ክርስቲያን ከክርስቲያን ተገናኝተው ይዋዩበታል፣ አንዱ ሌላውን የሚያበረብታበት ጥሩ ቦታ። ስለዚህ እያንዳንዷ ቤት፣ እያንዳንዷ ትዳር፣ እያንዳንዱ ቤተሰብ በእግዚአብሔር አስተሳሰብ ትንሽ ቤተ ክርስቲያን፣ በቤተ ክርስቲያን ውስጥ ያለች ትንሽ ቤተ ክርስቲያን እንደዚህ እንድትሆን ነው እግዚአብሔር የሚፈልገው። ይህንን ሰይጣን አይወድም። እያንዳንዷ ቤት ቤተ ክርስቲያን እንድትሆን አይፈልግም፣ አይወድም። እግዚአብሔር ግን ይፈልጋል። ስለዚህ ይታገላል፣ ይታገላል፣ ይታገላል። በእያንዳንዱ ሰው ቤት ጸሎት እንዳይደረግ፣ በእያንዳንዱ ሰው ቤት ቃሉ እንዳይነበብ፣ በእያንዳንዱ ሰው ቤት መንፈሳዊ መዝሙር እንዳይዘመር፣ ቤተ ክርስቲያን መሆኗ ቀርቶ ሌላ ነገር እንድትሆን ሰይጣን ይታገላል ያችን ቤት ለማጥፋት። እግዚአብሔር ግን ይላል በዚያችውን ጊዜ የለም፣ ይቺ የእኔ ቤተ ክርስቲያን ናት። እያንዳንዷ ቤት እያንዳንዷ የክርስቲያን ቤት ቤተክርስቲያን ናት። በቤተ ክርስቲያን ውስጥ ያለች ትንሽ ቤተ ክርስቲያን አንድ ይሄ ነው። ሁለተኛ ከዚያው ጋር የተያያዘ ቤተሰብ ማለት በአገር ውስጥ ያለች ትንሽ አገር ናት። በአገር ውስጥ ያለች ትንሽ አገር። አገር ምንድን ናት? አገር መኖሪያችን ናት። አገር እናታችን ናት። አገር ምግባችን ናት። የወለደችን ናት። ያሳደገችን ናት። አገራችን እንወዳታለን። ከእኛ በፊት የነበሩ አባቶቻችንም ይወዷት ነበር። ለእሷ ሲሉም ህይወታቸውን የሰው እጅግ ብዙ ናቸው። ያገር ፍቅር ያንገበገባቸው ያቃጠላቸው በገደል በተራራ በዱር በጫካ በዋሻ የዞሩ አገራቸውን ያገራቸውን ንጽነት ዳንደበራቸውን አስገብረዋል። ስለዚህ ቤተክርስቲያንም እንደዚሁ በተሰብ እንደዚሁ በአገር ውስጥ ያለች ትንሽ አገር ፍቅርን የምንማርባት ፍቅርን የምናሰምርባት እስበሳችን ባልና ምሽት የምንፋቀርባት ልጆቻችን ደግሞ ከኛ ፍቅርን የሚማሩባት እስበሳቸው የሚፋቀሩባት ለዘላለም የማይበጠስ ዘላቂ የሆነ ፍቅር የሚመሰረቱባት ቦታ ናት። ስለዚህ ነው በአገር ውስጥ ያለች ትንሽ አገር የተባለችው። ትዳር ማለት በአገር ውስጥ ያለች ትንሽ አገር። እዚያው ቀጥሎ ደግሞ ያነበብኩት መጽሐፍ ይላል ትዳር ማለት በዓለም ውስጥ ያለች ትንሽ ዓለም ናት። ዓለማችን ትልቅ ናት። ዓለማችን ሰፊ ናት። በእሷ ውስጥ ያለች ትንሽ ዓለም ናት። ዓለም ምን ታደርጋለች? ዓለም ስነ ስርዓትን ተከትላ የምትሽከረከር ጉዳይ ነች። አንድ ቀን እንኳ ስነ ስርዓቷን የማታጓድል በ365 ቀን ፀሐይን የምትዞር በ24 ሰዓት በራሷ የምትዞር ህጉን ተከትላ የምትኖር የእግዚአብሔርን ስነ ስርዓት ማታዛንፍ ዓለም ናት። ቤተክርስቲያንም ወይም ደግሞ ቤተሰብ በዓለም ውስጥ ያለች ትንሽ ዓለም ናት። እያንዳንዷ ቤት ስነ ስርዓት ሊኖራት ይገባል። እያንዳንዷ ቤት ህግ ሊኖራት ይገባል። እያንዳንዷ ቤት ልጆቿን ስነ ስርዓት ልታስተምር ይገባል። ያን ጊዜ እንዲህ ሆነ እንደሆነ ዓለማችን በሰላም ለመኖር የምትችል እያንዳንዱ ወጣት እያንዳንዱ ልጅ ስነ ስርዓት ተከትሎ የሚኖር የሆነ እንደሆነ ከኃጢአት የራቀ የሆነ እንደሆነ ከወንጀል የራቀ የሆነ እንደሆነ ከአበሳ የራቀ የሆነ እንደሆነ ዓለማችን በሰላም ተኝታ ለማደር ትችላለች። ስለዚህ ነው የተባለው ቤተሰብ በዓለም ውስጥ ያለች ትንሽ ዓለም ናት። ይሄ በጎ መግለጫዋ ነው። ደግሞ ክፉ መግለጫ አለ። ይህንን ክፉ መግለጫ የሰጠው ግን አንድ ልጅ ነው። አንድ ወጣት ነው። ሁለት ቄሶች ያላገቡ ሕፃናትን ከሕፃናትም አልፈው ከፍ ያሉትን በቃለ እግዚአብሔር መሰረት በክርስትና እንዲጸኑ ቃል ኪዳናቸውን የሚያድሱበት ጊዜ አለ። በልጅነታቸው ያጠምቋቸዋል ሳያውቁ፣ በኋላ ግን ከፍ ባለው ጊዜ ቃል ይገባሉ። አንድ ቀን ሁለት ቄሶች ወጣቶችን ሰብስበው ቃል ሊያስገቡ በክርስትናቸው ጸንተው እንዲኖሩ ቃል እንዲገቡ ለማድረግ ተሰብስበው ጥያቄ ጠይቋቸዋል። ይህንን ኮንፈርሜሽን ይሉታል። ይህንን የቃል ኪዳን ማጽናት ከማድረጋቸው በፊት ጥያቄ ይጠይቃሉ። ወጣቶችን ይጠይቋቸዋል። አንዱን ወጣት ያቄሱ ምን ይለዋል? ትዳር ምንድን ነው ብሎ ይጠይቀዋል። ያ ልጅ ቀን አለና ትዳር ማለት ሰዎች ወደ ተሻለ ዓለም እስኪሄዱ ድረስ የሚቆዩበት የሲኦል ቦታ ነው። ያን ጊዜ ድንግጥ ይላል ቄሱ። ድንግጥ ይልና ተሳስቶ ነው አሁን እኮ የተናገረው የሲኦልን መግለጫ የጠየቁ መስሎት ነው። ስለ ሲኦል የጠየቁ መስሎት ነው የሰጠው የሲኦልን መግለጫ ነው ይላል። ያ ጓደኛው ቄስ ግን ተው ዝም በል፣ አንተ አላገባህ፣ እኔ አላገባሁ፣ አንተ ስለ ትዳር ምን ታውቃለህ? ይሄ ልጅ እኮ ያየው ነገር ይኖራል ስለ ትዳር። ስለዚህ እውነቱ ይሆናል፣ ሰዎች ወደ ቻለ ዓለም እስኪሄዱ ድረስ የሚቆዩበት የሲኦል ቦታ ነው ያለው፣ እውነቱ ሊሆን ይችላል አለው ይባላል። ሁለት መግለጫዎች፣ የተለያዩ መግለጫዎች፣ አንዱ ሲኦል፣ አንዱ ገነት። እውነት ነው ትዳር ለአንዳንድ ሰዎች ሲኦል ነው፣ ለአንዳንድ ሰዎች ደግሞ ገነት ነው። ዛሬ ይህንን መልእክት የማስተላልፈው የሁላችንም ትዳር ገነት ሊሆን ይችላል። አንዳንድ መጽሐፍ ቅዱስ የሚጠቁመን ነገሮች ብናውቅ፣ አንዳንድ መጽሐፍ ቅዱስ የሚያስተምረን ትምህርት ብንከተል ለሁላችንም ትዳራችን ገነት ሊሆን ይችላል። ለወደፊቱም ትዳር የሚመሰርቱ ወጣቶች በሚነገረው ቃል መሰረት ትዳራቸውን የመሰረቱ እንደሆነ በሚነገረው ቃል መሰረት የኖሩ እንደሆነ ትዳራቸው ገነት ሊሆንላቸው ይችላል። ባለመታደላችን ዛሬ ግን ትዳር የተባለው ነገር በችግር ላይ ወድቋል። ችግር ገጥሞታል። ምንድነው ችግሩ? እንዲያው ልብስ እንደሚለዋወጥ መጋባት መፋታት፣ መጋባት መፋታት። እንዲያውም ቃል ኪዳን መሆኑ ቀርቶ ኮንትራት ተባለ። ትዳር ኮንትራት ነው። ያ ኮንትራት የሚቆየው ሁለቱ የተኮናተሩ ሰዎች እስከ ተስማሙ ድረስ ነው። ሁለቱ የተኮናተሩ ሰዎች ካልተስማሙ ያ ኮንትራት ይፈርሳል ብለው ነው የሚያምኑት። በዚህ ምክንያት ይጋባሉ ይፋታሉ፣ ይጋባሉ ይፋታሉ። በዚህ ምክንያት በልጆቻቸው ላይ ብዙ መከራ ይደርሳል። ያ እነዚያ መከረኞች ህፃናት በሌሉበት ጉዳይ የነሱ ስተት ባልሆነ ጉዳይ ብዙ መከራ ሲቀበሉ እናያለን። ከዚህ አውጣን እግዚአብሔር፣ ከዚህ እንድንወጣ ነው ይህን መልእክት ማስተላለፈው። ወላጆች ትዳር ሲመሰረቱ ምንድነው በእግዚአብሔር አስተሳሰብ ትዳር ዘላቂ። አንድ ጊዜ ፈሪሳውያን ወደ ክርስቶስ መጥተው ሰው ሚስቱ ሊፈታ ይገባል ወይ ብለው ጠይቀውት ነበር። በፍጹም አላነበባችሁምን? መጀመሪያ የፈጠራቸው አንድ አድርጎ እንደፈጠራቸው፣ አንድ ስጋ አድርጎ እንደፈጠራቸው፣ ሁለት አይደሉም አንድ ናቸው። አንድ ስለሆኑ አይለያዩም ለዘላለም። በዘፍጥረትም መጀመሪያ ሲናገር ሳለ ሰው አባቱንና እናቱን ይተዋል፣ በሚስቱ ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አንድ ስጋ አንድ ናቸው ነው በመጽሐፍ ቅዱስ አባባል። በእግዚአብሔር አስተያየት ትዳር የሚፈርስ ነገር አይደለም ከዝሙት በቀር። ከተጋቡት አንዱ ዘማዊ የሆነ እንደሆነ ወይም እሱ ወይም እሷ ያን ጊዜ ሊፋቱ ይችላሉ ይላል መጽሐፍ። ከዚያ በተረፈ ግን ዘላቂ ነው። ሰይጣን ግን ይላል የለም፣ ትዳር ሲያመችህ ይዘው የምትገፋ ሳያመችህ የምትተወው አማራጭ ያለው ጉዳይ ነው፣ ኮንትራት ነው። በኮንትራቱ መሰረት ምኖር ነው የሚሉት። የለም በዚህ ምክንያት የሁሉ መከራ ይመጣ። ይሄ ብቻ አይደለም፣ መግባትና መፋታት ብቻ ሳይሆን አሁን የሚገርመው የሚደንቀው ነገር አንድ አይነት ጾታ ያላቸው ሰዎች የሚጋቡ ቤተ ክርስቲያን፣ አንዳንዶች ቤተ ክርስቲያን ይህን ይፈቅዳሉ። አንድ አይነት ጾታ አለ፣ ወንድ ከወንድ ሴት ከሴት እንዲጋቡ። ይሄ የእግዚአብሔር ቃል ኃጢአት ነው እንደሚል እያወቁ ያችን ግን መናገር ስለሚፈሩ ሰው እንዳያስቀይሙ ብለው ይጋቡ። ወንድ ከወንድ ይጋባ፣ ሴት ከሴት ይጋባ። አይ ያለ ችግር፣ አይ ያለ ችግር። የሚያሳዝን ጉዳይ፣ የሚያሳዝን በጣም የሚያሳዝን ጉዳይ። ሴት ከሴት ይጋባ ምንም አይደለም፣ ወንድ ከወንድ ይጋባ ምንም አይደለም። ወንድ የነበረው ሴት ይሁን፣ ሴት የነበረችው ወንድ ይሁን፣ ይለውጡለት ምንም አይደለም። ተበላሸ ተበላሸ ተበላሸ። በድሮ በታሪክ ስንመለከሳለ የሮም መንግስት ኃይለኛ መንግስት የሚባለው እሱ ነበረ። 400 ዓመት በላይ ዓለምን የገዛ ኃይለኛ። ታዲያ የዚያ መንግስት ብርታቱ ምን ነበር ይላሉ? ቤተሰብ። እናቲቱ ንግስት ናት፣ አባትየው ንጉስ ነው። በቤታቸው ልጆቻቸውን በሥነ ሥርዓት ያሳድጉ ነበር፣ አባትና እናት ባንድ ላይ ሆነው። ስለዚህ እነዚህ በሥነ ሥርዓት ያደጉ ወጣቶች የሀገራቸውን ዳር ድንበር አስከብረው አሳምረው ጠብቀው ኑረዋል 400 ዓመት። በኋላ ግን ቤተሰብ እየላላ ሲሄድ፣ ቤተሰብ እየወደቀ ሲሄድ፣ የቤተሰብ ማንነት ሲረሳ ያ ሁሉ ጠፋ። ጠላቶቻቸው ከውጭ ከግዛታቸው ውጭ የነበሩ ያን ጊዜ ሰተት ብሎ ሲገቡ የሚከላከልም አልነበረም። ቤተሰብ ጠፋ አገር ጠፋ ማለት ነው። ቤተሰብ ከሌለ አገር የለችም ማለት ነው። አገር የምትኖረው ጥሩ አገር የምትሆነው ጥሩ ቤተሰብ ሲኖር ነው። ይህንን ያላወቀ ሁሉ ወደ መከራና ወደ ችግር ይወድቃል። እግዚአብሔር ይምላል በሚልክያስ መጽሐፍ ስለ ባልና ሚስት ስለ መፋታት የተናገረው ወይ ሰጠው ትምህርት ስላለ እንመለከተዋለን። ሚልክያስ መጽሐፍ ሁለተኛው ምዕራፍ ላይ ሌላው የምታደርጉት ነገር ደግሞ የእግዚአብሔርን መሠዊያ በእንባ ታጥለቀልቃላችሁ። ከእንግዲህ ወዲያ ቁርባናችንን ስለማይመለከትና በደስታም ከእጃችሁ ስለማይቀበል ታለቅሳላችሁ፣ ትጮኻላችሁ። አንተም ለምን ይህን ሆነ እናንተም ለምን ይሆነ ብላ ትጠይቃላችሁ። ይህ የሆነው የትዳር ጓደኛህን አጋርህን የቃል ኪዳን ሚስትህን አታልሃታልና። እግዚአብሔር በአንተና በወጣትነት ሚስት መካከል ያለው ቃል ኪዳን ምስክር ነው ብሎ ነበር። እግዚአብሔር አንድ አላደረጋችሁ ምን? በስጋም በመንፈስም የርሱ ናችሁ። ለምን አንድ አደረጋችሁ? ፈሪሃ እግዚአብሔር ያለውን ዘር ይፈልግ ስለነበረ ነው። ስለዚህ በመንፈሳችሁ ራሳችሁን ጠብቁ። ከወጣትነት ምስታችሁም ጋራ ያላችሁን ታማኝነት አታጉሉ። ፍቺን እጠላለሁ ይላል እግዚአብሔር የእስራኤል አምላክ። ከዚህ የተሻለ ምን አማርኛ ይገኛል? ከዚህ የተሻለ እንዴት ግልጽ ሊሆናል? ፍቺን እጠላለሁ ይላል እግዚአብሔር። የጠላበት ምክንያት አለው። ፍቺን ከፈቀደ በፍቺ ምክንያት ብዙ መከራ እንደሚመጣ ያውቃል። ልጆች አሉ፣ የተወለዱ ልጆች። አባትና እናት ይለያያሉ። አባት ጋራ ሲሆኑ እናት ያምራቸዋል፣ እናት ጋር ሲሆኑ አባት ያምራቸዋል። በመሐከል ጠባያቸውን የሚጠብቅ ይጠፋል፣ ይበላሻል፣ ችግር ይፈጥራል። ስለዚህ እግዚአብሔር ምላል መፋታትን እጠላለሁ። የወጣት እንደ ምስ ጋር በሰላም ኑር፣ ከእሱ አትለይ፣ አብራችሁ ኑር። ግን ይህን ማለት ቀላል ነው። ታዲያ እንዴት ነው? አልግባባ ያሉ እንደሆንስ፣ አልስማማ ያሉ እንደሆንስ፣ ጠባይ ለጠባይ ካልተስማሙ እንዴት አብረው ይኖራሉ? አብራችሁ ኑሮ ማዘዙ መልካም ነው ይላል። ነገር ግን አንድ ሁለት የምጠቁማቸው ነገሮች አሉ። ምንም እንኳ ከተጋቡ በኋላ አለመግባባትም ቢፈጠር አለመስማማትም ቢፈጠር ሊታረም ይችላል፣ ሊስተካከል ይችላል። እግዚአብሔር ይረዳል። ስህተታቸውን አርመው አብረው በሰላም ሊኖሩ ይችላሉ። መፋታት መፍትሄ አይደለም። ሌላ ችግር ነው የሚያመጣው። ይችን ይፈታል፣ ሌላቱን ያገባል፣ ይፈታል፣ ሌላቱን ያገባል፣ ለዘላለም ደስ ይኖር ይሆናል። የለም፣ መፋታቱ መፍትሄ አይደለም። ማሻሻሉ ነው መፍትሄው፣ ማረሙ ነው መፍትሄው። ወደዚያ ነው ልናተኩር የሚገባል። አዲያ የሚረዱ ነገሮች አሉ። በዘዳግም ምዕራፍ 10 ቁጥር 20 ስትመለከቱ ሳለም ይላል ከቤተሰብ ጋር ከህዝቦች ጋር አብረህ በሰላም ለመኖር ከፈለግ መጀመሪያ ማድረግ ያለብህ ከእግዚአብሔር ከአምላክህ ጋር ተጣበቅ። ከእግዚአብሔር ከአምላክህ ጋር ተጣበቅ። አንድ ሰው ከአምላኩ ጋር ከተጣበቀ፣ ከአምላኩ ጋር ፍቅር ካለው፣ ሰላም ካለው፣ ደስታ ካለው እርግጠኛ ነኝ፣ በእርግጠኛነት እናገራለሁ ከቤተሰቦቹ ጋርም በሰላም ሊኖር ይችላል። ቅድሚያው እንግዲያስ ይሄ ነው። አያንዳንዳችን ከእግዚአብሔር ጋር አብረን በሰላም መኖር አለብን። ከእግዚአብሔር ጋር መጣበቅ አለብን። በቃሉ አማካይነት መጣበቅ፣ በጸሎት አማካይነት መጣበቅ፣ በአገልግሎት አማካይነት ከእሱ ጋር መጣበቅ፣ ከአምላካችን ጋር መጣበቅ። ከእሱ ጋር ከተጣበቅን፣ የመጀመሪያውን ግንኙነታችን ከእሱ ጋር ካረግን፣ ከሰዎች ጋር ያለን ግንኙነት መባረኩ አጠራጥርም ይሆናል። መጀመሪያው ግን ከአምላክህ ጋር። አምላክህን ረስተህ አምላክህን ትተህ ከቤተሰብህ ጋር ሰላም ሆናለሁ ብትል አይሆንም፣ አይሆንም። የሰላም ምንጩ እግዚአብሔር ነውና መጀመሪያው እግዚአብሔር ነው። አስቀድመህ እግዚአብሔርን ነው የሚለው። መጀመሪያ እግዚአብሔር፣ በመጀመሪያ እግዚአብሔር ሰማን፣ በመጀመሪያ እግዚአብሔር። እሱ ከቀደመ ሌላ ሁሉ ይከተላል። ከልጆች ጋር ያለ ግንኙነት፣ ከሚስት ጋር ያለ ግንኙነት፣ ሚስት ከባሏ ጋር ያላት ግንኙነት ሰላም ይሆናል፣ ደስታ ይሆናል። መጀመሪያ ግን ለእግዚአብሔር ቦታ ስጡ። ቀኑን ስትጀምሩ በእግዚአብሔር ስም ጀምሩት። ሌት ቀኑን ስትጨርሱ በእግዚአብሔር ስም የተጨረሰ ይሁን። ስራችሁን ስትጀምሩ በእግዚአብሔር ስም ጀምሩት። ያን ጊዜ ሁሉ ነገር የተቃና ሊሆን ይችላል። አንዱ ነው እንግዲህ። ሁለተኛው መጽሐፍ ቅዱስ የሚነግረን ሰው አባቱንና እናቱን ይተዋል፣ በምሽቱ ይጣበቃል፣ ሁለቱ አንድ ስጋ ይሆናሉ። ከእግዚአብሔር ጋር አንድ ከሆነ በኋላ ከምሽቱ ጋር አንድ ስጋ አንድ ይሆናሉ ነው የሚለው። ምንድነው አንድ የሚያደርጋቸው? ምንድነው የሚያጣብቃቸው? ሙጫው ምንድን ነው? እንዲህ ያንን ሙጫ ባገኘ ነው። ምነው በዚያ ሙጫ የተጋቡትን ሁሉ አጣብቀን 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 ብንለቃቸው ለዘላለም እንደማይፋቱ ነው፣ አብረው ሊኖሩ ይችሉ ይሆናል። ምንድን ነው ያ ሙጫ? መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ስለሚናገር ከእኔ የተሻለ አቀራረቡን ስለሚያውቀው እሱን ላነበው እፈልጋለሁ። ኤፌሶን፣ ወደ ኤፌሶን መጽሐፍ እንሄዳለን። ምዕራፍ 5 እንዲህ አነባለሁ።
ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ አካሉ ለሆነችውና አዳኛዋ ለሆናት ቤተክርስቲያን ራሱን እንደሆነ ሁሉ ባልም የሚስቱ ራስ ነውና። እንግዲህ ቤተክርስቲያን ለክርስቶስ እንድትገዛ ሚስቶች ለባሎቻችሁ በማንኛውም ነገር እንደዚሁ መገዛት ይገባችኋል። ባሎች ሆይ ክርስቶስ ቤተክርስቲያኒቱን እንደወደዳትና ራሱን ስለርሷ አሳልፎ እንደሰጠ እናንተም ሚስቶቻችሁን ውደዱ። በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ እንዲሁም ጉድፍ ወይም የፊት የመጭማደድ አንዳችም ምክንያት ሳይኖገኝባት በቅድስና ነውር በሌለበት ክብር ቤተክርስቲያኗን ለራሱ ሊያደርጋት ነው። ባሎችም እንዲሁም ሚስቶቻቸውን እንደ ገዛ ስጋቸው መውደድ ይገባቸዋል። ሚስቱን የሚወድ ራሱን ይወዳል። የገዛ ስጋውን የሚጠላ የለም። ይመግባል፣ ይንከባከባል። ክርስቶስ ቤተክርስቲያኒቱን እንዳደረገ ልክ እንደዚህ ሆኖ እኛ የክርስቶስ አባላት የክርስቶስ አካል ብልቶች ነንና። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ይህ ጥልቅ ምስጢር ነው። እኔም ይህንን ስለ ክርስትናና ስለ ቤተክርስቲያን ስለ ክርስቶስና ለቤተክርስቲያን እናገራለሁ። ሆኖም ከእናንተ እያንዳንዱ ሚስቱን እንደ ራሱ አድርጎ ይውደድ፣ ሚስትም ባሏን ታክብር። እዚህ ላይ ነው እንግዲህ መግለጫው የተሰጠው። ጥሩ ማብራሪያ ተሰጥቶናል። አብረው እንዲኖሩ በሰላም እንዲኖሩ ከተፈለገ ለሚስቶች የተሰጠ ምክር አለ፣ ለባሎች የተሰጠ ምክር አለ። ቆይቶ ደግሞ በስድስተኛው ምዕራፍ ላይ ለልጆችም የተሰጠ ምክር አለ። መጀመሪያ እስቲ የሚስቶችን ምክር እንመልከት። ሚስቶች ሆይ ለባሎቻችሁ ታዘዙ፣ ቤተ ክርስቲያን ለክርስቶስ እንደምትታዘዝ። አንዳንድ ጊዜ ሰዎች በዚህ ጉዳይ ላይ ይቸገሩበታል፣ ይጨነቁበታል። እንዲያውም ይላሉ ይሄ መጽሐፍ መጽሐፍ ቅዱስ የኢምፔሪያልስ መጽሐፍ ነው፣ ሴቶችን ያጠቃል፣ የትምክተኞች መጽሐፍ ነው የሚሉም አሉ። ለባላ ተገዥ ብሏልና የረሱት ነገር አለ። ለክርስቶስ እንደምትገዙ ለባሎቻችሁ ተገዙ፣ ለክርስቶስ እንደምትገዙ። እኔ ሕይወቴ አጭር አይደለም፣ ዘመኔ ብዙ ነው። በዘመኔ ሁሉ ያየሁት ነገር ቢኖር ምንድን ነው? አንዲት ሴት እንኳ አንዲት ራሷን ለክርስቶስ አስገዝታ ክርስቶስ በደለኝ፣ ክርስቶስን አልወደውም፣ ክርስቶስ ጨቋኝ ነው የምትል አንድም አልሰማሁ፣ አንድም አላየሁ፣ አልሰማሁም። ለምን አይደለማ፣ ጨቋኝ አይደለም። አፍቃሪ ነው፣ መሐሪ ነው፣ ደጋፊ ነው፣ አቃፊ ነው፣ ረዳት ነው። ተወደዋለች፣ በጣም ተወደዋለች። ለእሱ መገዛት አይከብዳትም። ባሎችም ልክ ክርስቶስ ቤተ ክርስቲያኑን በሚመለከተው አይን ሚስቶቻቸውን የሚመለከቱ ከሆነ ያቺ ሚስት ለባሏ ለጥ ሰበጥ ብላ ትገዛለች፣ ደስ ብሏል። ምክንያቱም ጥሩ ነዋ፣ ክርስቶስ ጥሩ ነው። እሱ የሚጨቁን አምላክ አይደለም። ይሄ ለሴቶቹ የተሰጠ ነው። ለወንዶች ምን አለ? ወንዶች ሆይ ሚስቶቻችሁን ውደዱ። ታዲያ በምን አይነት እንደምንወዳት ይነግረናል። ቤተ ክርስቲያኒቱን ክርስቶስ እንደወደደ ስለ እሷም ራሱን እንደለወጠ አድርጋችሁ በዚህ አይነት ውደዷቸው። ክርስቶስ ለቤተ ክርስቲያኒቱ ያደረገውን አድርጉ። እንዴት ነው ያደረገው? ክርስቶስ ቤተ ክርስቲያኒቱን ከመውደዱ የተነሳ ራሱን ለእሷ አሳልፎ ሰጠ። ራሱን በመስቀል ላይ ሰጠ። አንድ ወንድ ለሚስቱ ራሱን ለመስጠት ፈቃደኛ ካልሆነ አይወዳትም ማለት ነው። በእውነተኛ ፍቅር የሚወዳት ከሆነ ለሚስቱ ራሱን አሳልፎ ይሰጣል። ፍቅራችንም እስከዚህ ድረስ ነው መሆን ያለበት፣ ራስን እስከ መሰዋት። ለምን? ክርስቶስ ይህንን ያደረገዋል። ምንም ወደኋላ አላለም። ይወዳታል ቤተክርስቲያን። ስለዚህ ራሱን በነፃ በፈቃደኝነት ራሱን ሰጠ። በዚህ አይነት ውደዷቸው፣ ራሳችሁን እስከ መስጠት ድረስ። አንድ ሁለተኛ፣ ፍቅራችሁ እነሱን የሚያነጻ መሆን አለበት። ክርስቶስ ቤተክርስቲያኗን እንዳነጻ፣ በውሃ ማጠቢያ እንዳጠባት፣ በመንፈስ እንዳጠባት፣ ቆሻሻን ሁሉ እንዳስወገደ፣ እናንተም እንደዚሁ ሚስቶቻችሁን የምታነጹ ባሎች ሁኑ። በሚስቶቻችሁ ውስጥ ጉድለት ቢኖር፣ በሚስቶቻችሁ ውስጥ ጥፋት ቢኖር ያነ ጥፋት በእናንተ አማካይነት ሊወገድ ይችላል። አስተማሪዎች ናችሁ፣ መሪዎች ናችሁ፣ ተንከባካቢዎች ናችሁ። ክርስቶስ ቤተ ክርስቲያኑን አጠባት በውሃ ይላል። በውሃ አጥቦ ከቆሻሻ ሁሉ ንጹህ አረጋት። ያቺ ሴትም እውነተኛ ባል ክርስቲያን ሆነ ባል ካገኘች በዚያ ባል አማካኝነት ካላት ኃጢአት ሁሉ ታጥባ ንጻ ትሆናለች። የአይነት ፍቅር ይኖራችሁ። ይህን ነው የሚለው። ሶስተኛ ይህችን ቤተ ክርስቲያን ራሳችሁን የምትወዱትን ያህል ውደዷት። ይህችን ሚስታችሁን ራሳችሁን የምትወዱትን ያህል ውደዷት። ራሱን የሚጠላ ሰው የለም። አካሌ ለእኔ ክብር ነው። በጣም አንድ ክፍልም ከአካሌ የምጠላው የለኝም። እጄ፣ እግሬ፣ አይኔ፣ ሁለመናዬ ወደዋለሁ። በጣም ወደዋለሁ። እና ያንንም ከመውደድ የተነሳ ይኸው ልብስ አለብሰዋለሁ፣ ጫማ አርግለታለሁ፣ ምግብ መግበዋለሁ። ከመውደድህ የተነሳ የምትወደውን ሰው የማትጎዳ ስለሆነ ትንከባከበዋለህ። ባል ምሽቱን የሚወድ ከሆነ ይንከባከባታል። እንዳታዘን፣ እንዳትቆጣ፣ እንዳትጎዳ፣ እንዳትታመም፣ ታማም እንደሆነ እንድትድን ይንከባከብላታል። በጣም ይንከባከባታል። ይሄ ነው እንግዲህ ሶስተኛው። አራተኛው ፍቅራችሁ የክርስቶስ አይነት ፍቅር ከሆነ የማይቆረጥ ፍቅር ነው። አይቆረጥም፣ ገመዱ አይበጠስም። ሁለቱ አንድ ስጋ ይሆናሉ፣ ሞት እስኪለያቸው ድረስ አንድ ሆኖ ይኖራሉ። ፍች የለም። እዚህ ላይ ነው ነጥቡ። ፍች የለም በክርስቲያኖች መካከል። በክርስቲያን ጋብቻ፣ እውነተኛ የክርስቲያን ጋብቻ ፍችን አያውቅም። አብሮ ይኖራሉ፣ እስከ መጨረሻ አብሮ ይዘልቃሉ። ጌታ ኢየሱስ ክርስቶስ ከቤተ ክርስቲያን ጋር አልተፋታም። ድሮ ነበረ ከክርስቲያኖች ጋር፣ ዛሬም አለ። እስከ መጨረሻ አብሮ ይኖራል ከክርስቲያኖች ጋር። እውነተኛ የትዳር ጓደኛም ሚስትም ሆነች ወይም ባል እንደዚሁ ነው። ነበሩ፣ አሉ፣ እስከ መጨረሻ ሞት እስኪለያቸው። እንዲያውም ሲጋቡ ቃል ኪዳን ሲገቡ ቃል ኪዳን ናቸው የሚለው ሞት እስኪለየን ድረስ ነው የሚለው። ሞት እስኪለየን ድረስ አብረን እኖራለን። ስለዚህ ሞት እስከሚለያቸው ቀን ድረስ ሁለቱ ተሳስረው ይኖራሉ። ወገኖች አሁን የተቋቋማቸው ነገሮች አሉ። እነሱን ምንከተላቸው ትዳራችን የተባረከ ይሆናል። አንደኛ ከእግዚአብሔር ጋር መጣበቅ፣ ሁለተኛ ጥፋትም ቢኖር ባልና ሚስቶች እየተራረሙ አብረው ይኑሩ፣ ሶስተኛ ይህንን ያደረግን እንደሆነ እግዚአብሔር ራሱ የፍቅር አምላክ በመካከላችን ይገኛል። ቤታችን ትዳራችን ይባርካል። እግዚአብሔር ይባርካችሁ።